The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 9 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሃት ተደርጎላቸው አስክሬናቸው ቤተክርስቲያን ውስጥ እንዲያርፍ ተደረገ ዘገባለን።
አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት ይያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዝ ኑሯል።
ያላማጣ ከተማ ነዋሪ ናቸው። ሙሉ ዘገባውን በምሽቱ ይዘን እንመለሳለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የህወሓት መሪዎች ያሉበት ለተቆመ የ10 ሚሊዮን ብር ወሮታ እንደሚከፍል የኢትዮጵያ የመከላከያ ሚኒስቴር አስታወቀ። ተቆማውን የሚሰጠውን ሰው ማንነት በሚስጥር እንይዛለን ብሏል። ዝርዝሩን ሙክታር ጀማል ያቀርብልናል።
የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ ሌተና ጀነራል አስራት ዴኔሮ ለመገናኛ ብዙሃን ዛሬ መግለጫ ሲሰጡ ጁንታው ብለው የጠሩት የህወሓት አመራር በአጭር ጊዜ በቁጥጥር ስር አውሎ ለህግ ለማቅረብ እየተሰራ ነው ብለዋል። የህወሓት መሪዎች በዚህ ጦርነት አቅማቸው ተዳክሞ በመበታተን ከተሽከርካሪዎቻቸው ወርደው በእግር በተለያዩ ጫካና ዋሻዎች መሽገዋል ያሉት ሌተና ጀነራል አስራት እነሱን ወደ ህግ ለማቅረብ ህብረተሰቡ መረጃ በመስጠት እንዲተባበር ጠይቀዋል።
ትግራይ ህዝብና ሁሉም ኢትዮጵያዊ ዜጋ ጥቆማ በመስጠት በማጋለጥ የዜግነት ኃላፊነት እንዲወጣ እና ይሄ ደግሞ የዜግነት ግዴታ እንደሆነ ሁሉም ዜጋ እንዲገነዘብ እየጠየቅን ለጥቆማውም ልባዊ የሆነ ምስጋናችንን ያቀርብን። በተጨማሪ በልዩ ሁኔታ ጥቆማውን ያቀረበ ማንኛውም ዜጋ ለጥቆማው ሽልማት የሚውል የማበረታቻ ገንዘብ ከተቋማችን ከመከላከያ 10 ሚሊዮን ብር ተመድቧል። ይሄ ማለት ሰራዊታችን ለሚሰራው ጥላትን ኃይል አሳዶ ለፍርድ ለማቅረብ ለሚያደርገው ጥረት ህዝባችን ከጎናችን ሲያገለግል እና ሲያግዘን እንደነበረ ሁሉ አሁንም በልዩ ሁኔታ ይህንን ሽልማት ተቋማችን አዘጋጅቷል። ከዚህ ተነስቶ የዜግነት ኃላፊነት ለሚፈጽሙ ወገኖች ስማቸው ሳይገለጽ በምስጢር የሚሰጥ ማበረታቻ ነው።
ሌተና ጀነራል አስራት ዴኔሮ የህወሓት አመራሮች ከማለት ውጪ እነማን እና በየትኛው የአመራር ደረጃ ያሉ ሰዎችን እንደሆነ አላብራሩም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የተባበሩት መንግስታት ድርጅት በኢትዮጵያ የትግራይ ክልል በግጭቱ ምክንያት ለተጎዱ ሰዎች መርጃ የሚውል 35.6 ሚሊዮን ዶላር ወጪ ማድረጉን አስታወቀ። ግጭቱ ከተጀመረ ወዲህ ወደ 50 ሺህ የሚጠጉ ሰዎች ወደ አጎራባች ሱዳን ተሰደዋል። ብዙ ሺዎችም በአገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት ትናንት አምስት ባወጣው መግለጫ ከተመደበው ገንዘብ ውስጥ የተወሰነው ሱዳን ለሚገኙ ስደተኞች፣ ቀሪው ደግሞ በክልሉ ላሉ ችግረኞች እርዳታ ይውላል ብሏል። የመንግስታቱ ድርጅት የሰብአዊ ጉዳዮችና የአጣዳፊ እርዳታ አስተባባሪ ማርክ ሎኮክ ሲናገሩ እንዲህ ያሉ ግጭቶች አንዴ ከቁጥጥር ውጪ ከሆኑ ለማስቆም ያዳግታሉ፣ የሚጠፋውን ህይወት ለመመለስም አይቻልም ብለዋል። የሚፈጠረውን ብሶት ለረጅም ጊዜ የሚዘልቅ ነው ሲሉ አክለው አሳስበዋል። ህፃናት እርዳታ እያገኙ አይደለም፣ ስለዚህም አሁኑኑ ያለ ገደብ መድረስ እንድንችል መፈቀድ ይኖርበታል ሲሉ አሳስበዋል። በዚህ ሳምንት አንዳንዶቹ ገደቦች ረገብ ብለዋል። የቴሌኮሙኒኬሽን አገልግሎትም በከፊል ተቀጥሏል። ብዙዎች የመንግስት ሰራተኞች ወደ ስራ ገበታቸው ተመልሰዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልሉ ስርዓት ለማስፈን ጥረት እያደረጉ ሲሆን መሳሪያ ያላቸው ሰዎች ትጥቃቸውን እንዲፈቱ ተጠይቀዋል። ዛሬ ማዕከላዊ ሶማሊያ ሙዱግ ክፍለ ግዛት ጋልካዮ ከተማ ውስጥ አጥፍቶ ጠፊ ባደረሰው ጥቃት ቢያንስ 3 ሰዎች ሲገደል ከ10 በላይ አቆሰለ። ጥቃቱ የደረሰው ከተማዋ በሚገኝ ስቴዲየም አጠገብ ሲሆን የተፈጸመው የሀገሪቱ ጠቅላይ ሚኒስትር ሙሐመድ ሮብሌ ንግግር ከማድረጋቸው ቀደም ብሎ መሆኑን ባለስልጣናትና እማኞች አመልክተዋል። በጥቃቱ አጥፍቶ ጠፊው ኢላማ ያደረገው የመንግስት ባለስልጣናትና ለመንግስት ደጋፊዎች ንግግር ለማድረግ ወደ ስቴዲየሙ ያመሩ የነበሩትን የጠቅላይ ሚኒስትሩን ጠባቂዎች መሆኑን ነው እማኞቹ የገለጹት። ጠቅላይ ሚኒስትሩ ምንም ጉዳት እንዳልደረሰባቸው ተገልጿል። ለተፈጸመው ጥቃት ለጊዜው ኃላፊ ነኝ ያለ ባይኖርም ጽንፈኛው ታጣቂ ቡድን አልሸባብ ለመሰል ጥቃቶች በተደጋጋሚ ኃላፊነት እንደሚወስድ የሚታወቅ ነው። ናይጄሪያ ውስጥ ባለፈው ሳምንት ከትምህርት ቤታቸው በታጣቂዎች የተጠለፉ 344 ወንድ ተማሪዎች ትናንት ሐሙስ መለቀቃቸው ተሰማ። የናይጄሪያ ፕሬዝዳንት ሙሐማዱ ቡሃሪ በትዊተር ገጻቸው የመሆኑ ለሀገራችንና ለዓለም አቀፍ ማህበረሰቡ እፎይታ አምጥቷል ብለዋል። ተማሪዎቹን ለማስለቀቅ ጥረት ያደረጉትን የካቴሲና ክፍለ ግዛት አስተዳዳሪ የደህንነት መስሪያ ቤቶችና የጦርና የፖሊስ ሰራዊቱን መላ ሀገራችን ታመሰግናቸዋለች ብለዋል ፕሬዝዳንቱ። አንዳንድ ያልተገኙ ተማሪዎች ያሉ መሆኑን ግን የክፍለ ግዛቱ አስተዳዳሪ አስታውቀዋል። አብዛኞቹን አስለቀቀናል፣ የጤና ምርመራ ከተደረገላቸው በኋላ ከቤተሰቦቻቸው ጋር ይቀላቀላሉ ነው ያሉት። ልጆቹን ማስለቀቂያ ገንዘብ ተከፍሎ እንደሆነ ግን ለጊዜው ግልጽ የሆነ ነገር የለም። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ በስፋት በኮምፒውተር ስርዓቶች ላይ የተፈጸመ ያለው ሰርጎ ገብ ወረራና ጥቃት አሳሳቢ መሆኑን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደርም ተመራጩም ፕሬዚደንት ጆ ባይደንም አሳስበዋል። ባለስልጣናት ይህ የሩሲያ ስራ ነው ብለውታል። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር የሳይበር ሴኩሪቲ ክፍል ይህ የኮምፒውተር ፍርሃት ስርሰራ አድራጎት ለፌደራሉ መንግስት፣ ለክፍላተ ሀገርና ለአካባቢ ወዘተ አስተዳደሮች ወሳኝ ለሆኑ የመሰረተ ልማት አውታሮችና የግል ዘርፍ ተቋማት ከባድ አደጋ የሚደቅን ነው ሲል አሳስቧል። ትናንትና በወጡ የዜና ዘገባዎች መሰረት በዚህ የኮምፒውተር ስርሰራና ጥቃት ሰለባ ከሆኑት መካከል የዩናይትድ ስቴትስ የኤነርጂ ሚኒስቴርና ማይክሮሶፍት ኩባንያ ይገኙባቸዋል። አስቀድሞም የዩናይትድ ስቴትስ የገንዘብና የከፍተኛ ንግድ ኮመርስ ሚኒስቴሮችም ኢላማ ተደርገው እንደነበረ ተመልክቷል። በኮምፒውተር ፍራቶቹ ሶፍትዌር ውስጥ ሰርገው የተከተቱትን ሰርሳሪ ሶፍትዌሮች ማስወገድ እጅግ ውስብስብና ፈታኝ ስራ መሆኑን የሳይበር ሴኩሪቲ መስሪያ ቤቱ አስታውቋል። በመጪው ጥር ወር አስተዳደሩን የሚረከቡት ተመራጩ ፕሬዝዳንት ጆ ባይደን እጅግ አሳሳቢ መሆኑን አመልክተው በጉዳዩ ዙሪያ ያለማቋረጥ እየሰሩ ያሉትን የመንግስት መስሪያ ቤት ባለሙያዎች አመስግነዋል። ያስተዳደራቸው ቅድሚያ ትኩረት እንደሚያደርጉትም ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ማይክ ፔንስ እና ባለቤታቸው ካረን ፔንስ ዛሬ በቴሌቪዥን በቀጥታ እየታዩ የመጀመሪያቸውን የኮቪድ-19 መከላከያ ክትባት ተከትበዋል። ክትባታቸውን በይፋ የወሰዱት ክትባቱ ለጉዳት የማይዳርግና የሚሰራ መሆኑን ህዝቡ እንዲያምን ማረጋገጫ ለመስጠት በተያዘው ጥረት ነው። ፔንስ እና ባለቤታቸው ዋሽንግተን ዲሲ ዋይት ሃውስ አጠገብ በሚገኘው የስራ አስፈጻሚ ቢሮዎች ህንጻ ባለሙያዎች ክትባታቸውን የሰጧቸው ሲሆን ፔንስ የክትባት መርፌውን ለወጓቸው የህክምና ባለሙያዎች ግሩም ስራ ነው የሰራችሁት፣ መርፌው ምንም አልተሰማኝም ብለዋቸዋል። የዩናይትድ ስቴትስ የህዝብ ጤና አገልግሎቶች ዋና ተቆጣጣሪ ሰርጀን ጀነራል ጂሮም አዳምስም በበኩላቸው ከምክትል ፕሬዝዳንቱና ከባለቤታቸው ቀጥሎ ክትባታቸውን ወስደዋል። ሶስቱም ሁለተኛውን ክትባት ለመከተብ ከ21 ቀናት በኋላ እንዲመለሱ ዶክተሮቹ አሳስበዋቸዋል። ተመራጩ ፕሬዝዳንት ጆ ባይደን በሚቀጥለው ሳምንት ውስጥ ክትባቱን እንደሚወስዱ ለኤንቢሲ ቴሌቪዥን ገልጸዋል። የዩናይትድ ስቴትስ የመድኃኒት አስተዳደር FDA ፋይዘር እና ባዮንቴክ ለቀመሙት የኮሮና ቫይረስ ክትባት በአጣዳፊነት ስራ ላይ የሚውልበትን ፈቃድ የሰጡት በቅርቡ ሲሆን ሞደርና ኩባንያ ለሰራው ክትባት ደግሞ ዛሬ ፈቃዱን ይሰጡ ይሆናል ተብሎ እየተጠበቀ ነው። በኮቪድ-19 ዜና እናጠናቅቃለን። በኢትዮጵያ ባለፈው የ24 ሰዓት ጊዜ 544 ሰዎች ላይ ኮሮና ቫይረስ መገኘቱን 12 ሰዎች በበሽታው ሳቢያ ህይወታቸው ማለፉን የጤና ሚኒስቴር ለታዊ መረጃ አመልክቷል። 6284 ሰዎች ተመርምረው ከተገኙት ውስጥ 434ቱ በአዲስ አበባ መሆኑን ነው መረጃው የሚያሳየው። ህይወታቸው ያለፈው ደግሞ 9ኙ በአዲስ አበባ፣ አንድ ሰው በኦሮሚያ፣ አንድ ሰው በሐረሪና አንድ ሰው በድሬዳዋ ከተማ መሆኑን ለመረዳት ተችሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ አርብ ታህሳስ 9/2013 ዓመተ ምህረት ዝግጅታችንን ነው። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ህግ የማስከበር ዘመቻ ባለው እርምጃ ዙሪያ ባለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ህብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ።
በሀገራችን ያለው ወነዚህ ውዥንብር ውስጥ ይዋዥቃል። እውነቱንና እውነት ያልሆነውን፣ ግርድፉንና ትክክሉን፣ ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል።
በሰሜን ካሮላይና ANT ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስክሬናቸው ቤተክርስቲያን ውስጥ እንዲያርፍ ተደረገ። ሰሞኑን ሰሜን ኢትዮጵያ የሚገኘው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዛሬ ውሎውን ማይካድራ አድርጎ ነበር። ማምሻውን ከዳንሻ በስልክ አግኝተነው ነበር። ማይካድራ ስላለው ሁኔታ በማብራራት ይጀምራል።
ሰው እንድንታስታውሽው አምነስቲ ኢንተርናሽናል እና የኢትዮጵያው የሰብአዊ መብት ኮሚሽን በማይካድራ ከ600 በላይ ሰዎች በአንድ ሌሊት ተጨፍጭፎ መገደላቸውን መዘገባችን ይታወሳል። እኔ አሁን በሚገኝበት በማይካድራ ከተማ የተለያዩ ሁኔታዎችን ዛሬ አስተውያለሁ። በተለይ መከላከያ ሰራዊትና የአማራ ልዩ ኃይል እንዲሁም ብልሻው የማይካድራ ከተማ ቢቆጣጠሩም እነዛ በማንነታቸው የተነሳ ተነጥለው ተገደሉ የተባሉ ዜጎች አፈር ተመልሶባቸው እንጂ አልተቀበሩም፣ ዝክር አልተደረገላቸውም ነበር። በተለይ ከቀናት በኋላ የተገደሉ አስክሬኖች ለማንሳትም አስቸጋሪ ስለነበረ አንስቶ በቤተ ክርስቲያን ቅጥር ግቢ ውስጥ መቅበርም አልተቻለም ነበር በማለት የአካባቢ ነዋሪዎች ነግሮኛል። ለእነዚህ ዜጎች በተለመደው መንገድ በሃይማኖታቸው መሰረት በማድረግ ጸሎትም ሆነ ቡራኬ እንዲሁም ጥቃት ተደርጎ ስርዓተ ቀብር አልተደረገላቸውም። እነዚህ ዜጎች ታዲያ እርማቸውን ለከተማ ሰዎች በተለይ እርማቸውን አላወጡም ነበር። ዛሬ ግን በተለያዩ ስፍራዎች አፈር ተመልሶባቸው የነበሩ እነዚህ አስክሬኖች ተቆፍረው ወጥተው በሃይማኖት አባቶች ጸሎት ፍትሐት ተደርጎላቸው በከተማው በሚገኘው አቡነ አረጋዊ ቤተክርስቲያን ቀብረ ስርዓታቸው ተፈጽሟል። አስክሬናቸው ተለቅሞ ወጥቶ በቤተክርስቲያን መካነ ቃሎች ስፍራ እንዲያርፍ የተደረገላቸው እነዚህ ንጹሐን ተግባርም የተደረገው ሐኪሞችና እንዲሁም የፎረንሲክ ዶክተሮች የፌደራል ፖሊስ አባላት የተገኙበት ነበር። እነሱ ራሳቸው በራሳቸው በሙያው መንገድ ምርመራ ሲያደርጉም ተመልክቻለሁ። ዲኤንኤ ወይም የዘረመል ቅንጣትን ከእያንዳንዱ አስክሬን ላይ መውሰዳቸውንም አንድ ባለሙያ ነግሮኛል። እንግዲህ ይህ ከተደረገ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕከላዊ ጎንደር ከመጡ ከሃይማኖት አባቶች መካከል አንዱ የሆኑትን ቀሲስ ሊቀ ትጉሃን አወቀ ትእዛዙን ቃለመጠይቅ አድርጌላቸዋለሁ። ንጹሐን ዜጎች በማንነታቸው የተነሳ በግፍ ተገድለዋል። ማይካድራ የመጣ ነውም ለእነዚህ ዜጎች ጸሎተ ፍትሐት ለመፈጸምና የእነሱን ሀዘን ለመካፈል ነው ብለዋል። የአብነት መምህራን፣ የሀገረ ስብከት ተወካዮች፣ የገዳማት የ44 አለቃዎችም በአጠቃላይ ከ100 በላይ ሊቃውንትና ካህናት በማይካድራ ከተማ ተገኝተው በግብጽ በሰዎች የተገደሉ ዜጎች ጸሎት ተክሳትን ፈጽመውላቸዋል። ከዛ በኋላም በስፍራው የተገኙ ሰዎችን ሀዘናቸውን ገልጸውላቸዋል። ቀሳው ተክሳቱ እንዳሉት ምንም እንኳን የተገደሉ ሴቶችና ወንዶች ቢሆኑ የሁለቱንም ጾታ ዝክር አጣቀራረብ በአርባ ቀናቸው ዘክረናቸዋል ነው ያሉት። ጸሎት ተክሳቱን የጀመሩት ሶሮባ ከተማ መሆኑን ገልጸውልኛል። ከዛ በመቀጠልም በዳንሻ፣ በኡመራ፣ በማይካድራና በምድረገነት ከተሞች የተገደሉትን ልጅዋን ጸሎት ተክሳት አድርጎላቸዋል ማለት ነው። ነፍስ ይማርልን ብለናል ነው ያሉት።
አስክሬኖቹ እየወጡ ለየብቻ ነው የተቀበሩት ወይስ አንድ ላይ ነው? አንድ ቦታ ላይ ነው የተቀበሩት?
ዛሬ ቦታው ነበርኩኝ ይሄን አይቻለሁኝ። አንድ ቦታ 9 አንድ ቦታ 15 ሌላ ቦታ 10 ያደረጉ ነበር ሲቀብሩ የነበረው። ቦታውም አይበቃም በሚል እያንዳንዳቸው ተለይተው እዛ ምንም እንኳን የተለቀመናት ቢሆንም ለእያንዳንዳቸው አይና ይበቃ ቦታ ባለመኖሩ 9 10 15 አንድ ላይ ያደረጉ ነው ሲቀብሯቸው የነበረው።
በጠቅላላ ስንት አስክሬን እንደተገኘ ለማወቅ ይችላል?
እኔ እዛው ያለው ከአንድ ጅምላ መቃብርቶ ወደ ቤተክርስቲያን ቅጥር ውስጥ ነው የተቀበሩት 21 አስክሬኖች ናቸው። ሌሎችም ተለያዩ ቦታዎች ያሉ ክርስቲያኖች እንደዚህ የተለቀሙ እየመጡ እዛው እንደሚቀበሩ ነግረውኛል።
እንግዲህ ያነጋገርካቸው ሰዎች ይሄ አስክሬኖች ወጥተው ሲቀበሩ የቤተሰብ አባል ተርፎ እዛ ቆሞ መታዘብ ማየት የቻለ የሀዘኑን የሚገልጽ የቤተሰብ አባል አግኝተህ አነጋግረሃል?
አነጋግሬያቸዋለሁኝ። ስሜታቸውን አጋርተውኛል። ይህን እድል አላገኘንም ነበር ያሉት። አንድ ላይ ወጥተው ግርማቸውን ማውጣት አልቻሉም ነበር። ቤተሰቦቻቸውን መተከተሉባቸው እዚህ ላይ መጥተው ሲቀበሩ ደስታቸውን ነግሮኛል። እዛ ቦታ ሆነው የተሰማቸውን ስሜት ሲገልጹ ሲያለቅሱ ለማየት ችያለሁኝ።
ጸሎተ ፍትሐት የሚያደርጉት ማይካድራ ላይ ብቻ ነው ወይስ ለሌሎችም ያደርጋሉ?
ይህንም ጥያቄ ምን ለቴክስ አወቀ የተዘረዘሩ ተሸላቸው ነበር። እሳቸው ምንድን ያሉት አካባቢውን ደውል አውቀዋለሁ ለርጅን ዘመናትም እዛ አካባቢ ኖር ያለው ንጹሐን ዜጎች ለዘመናት በግብጽ ሲገደሉ ኖረዋል። እነዛን ሁሉ ለማሰብ ነው ዛሬ ጸሎተ ፍትሐት የምናደርገው። ይልቁንስ ጥቅምት 30 እሳቸው አገላለት ተጨፍጭፈው ተገደሉ ያሏቸውን ከ600 እስከ 1000 ለሚደርሱ ዜጎች ዛሬ ፍትሐት ማድረጋቸውን ነግሮኛል። እነሱ ወደ ከተማው ሲገቡ፣ ወደ ማይካድራ ሲገቡ ሊቃውንትና ካህናትን ተቀብለዋል የከተማው ነዋሪዎች። ታዲያ እነዚህን ሊቃውንትና ካህናትን ሲቀበሉ የከተማው ነዋሪዎች በተለይ ሴቶች ፊታቸው በጣም ማዝነው የልባቸው መሰበር የሚያሳብቃቸው ስሜቶችን ተመልክቻለሁ። በተለይ በሁለት አይነት ስሜት ውስጥ እንደነበሩ አይቻለሁ። አንደኛው ስሜት በተገደሉ ንጹሐን ፍትሐት ተደርጎላቸው በስፍራው ተገኝተው አልቅሰው እርማቸውን የሚያወጡበት መሆኑ ትንሽ ጥሩ ስሜት ፈጥሮባቸዋል። ሁለተኛው ስሜት ደግሞ ቶሎ የማይሽር በልብ በተቀበረ ሀዘን እንዳለባቸው ነው ነገሩ። እናም በርካታ ሴቶችና የከተማ ነዋሪዎች በአቡነ አረጋዊ ቤተክርስቲያን ተገኝተው ሀዘናቸውን ገልጸዋል፣ እርማቸውን ማውጥቷል። እንግዲህ የዛሬን ሪፖርት ሳጠቃልል ሲሆን በማይካድራ ከተማ አሁንም የአስክሬን ጠረኑና ሽታዎች አሉ፣ አለቀቃትም። የሀዘን ማቅም ከከተማው ጨርሶ አልጠፋም።
ሌላ ከዛሬ ከአስክሬኑ እንደገና ከማረፍ ከጸሎተ ፍትሐት በተጨማሪ በማይካድራ ያነጋገርከው ወይም የተመለከትከው ነገር አለ?
አዎ፣ ያነጋገርኳቸው የከተማው ነዋሪዎች አሉ። አሁንም የአካባቢው ጸጥታ እንደሚያሰጋቸው ነግረውኛል። የጸጥታው ሁኔታ እንዲጠናከርም መንግስትን እየጠየቁ ነው የሚገኙት።
ወደ ተከታዩ ዘገባ እንለፍ። አላማጣ ከተማ ተቋርጠው የነበሩ መንግስታዊና ህዝባዊ አገልግሎቶች እንዲቀጥሉ መደረጋቸውን የከተማው ጊዜያዊ አስተዳደር ገለጸ። የመማር ማስተማሩ ሂደት ግን በአፍ መፍቻ ቋንቋ መማር አለብኝ የሚለው የአካባቢው ማህበረሰብ ጥያቄ ምላሽ ባለማግኘቱ እስካሁን አለመጀመሩን ጊዜያዊ አስተዳደሩ አስታውቋል። መስፍን አራጌ ዘገባለው።
አካባቢው አሁን ከስጋቱ አገግሞ ህይወት የወትሮ ገጽታዋን ይዛለች። በጦርነቱ መቀስቀስ ተቋርጠው የነበሩ መንግስታዊና ህዝባዊ አገልግሎቶች ጀምረዋል። አስተያየታቸውን ለአሜሪካ ድምጽ የሰጡት ጊዜያዊ ከተማ አስተዳደሩ ከንቲባ ካሳ ረዳ የተቋረጠውን አገልግሎት ከማስቀጠል ባለፈ ያልተጀመሩትን እንዲጀምሩ ሁኔታዎችን በማመቻቸት ላይ መሆናቸውን ጠቅሰዋል።
አሁን እኛ ኢሚዲየትሊ ህብረተሰቡ ከመረጠን በኋላ መጀመሪያ በሁለት ነው ከፍለን ያየ ነው። ጊዜ የማይሰጡ አገልግሎት ሰጪ ተቋማት ቶሎ ማስጀመር፣ ለምሳሌ እንደ ሆስፒታል፣ ውሃ ልማት፣ መብራት ኃይል፣ ባንክ ከነበረው ድጋፍ ሰጪ ኮሚቴ ጋር ተወያይተን ቶሎ በየቦታው ሂደን አገልግሎት እንዲሰጡ የመንግስት ሰራተኛ እዛ የሚሰራ ሰራተኛ እንዲገባ በማድረግ ቶሎ ስራ እንዲጀምሩ ነበር ያደረግነው። ከዛ ውጪ ያሉት ደግሞ እነዚህ የመንግስት ሴክተር መስሪያ ቤቶች እንደ መዘጋጃ ቤት፣ ገቢዎች፣ ከዛ ኋላ የተወሰኑ ንብረቶቻቸው የተዘረፉ መስሪያ ቤቶች አሉ። ለምሳሌ የከንቲባ ጽህፈት ቤት፣ ፋይናንስ፣ የጸጥታ እዚህ ውስጥ ያሉት አንድ ሁለት ሶስት መስሪያ ቤቶች እነሱ ንብረት ከዞኑ ጋር በመነጋገር አሁን በቅርቡ ማስጀመር የሚያስችል እቃ ያመጡልና በዚህ ሁለት ቀን ሶስት ቀን ተገዝቶ ይገባል።
በተለይ አካባቢውን ጸጥታ በማረጋገጥና ህግን በማስከበር ረገድ የተሰራው ስራ አበረታች መሆኑን ነው የጠቀሱት ከንቲባው።
በሰፊው እዚህ አካባቢ ትጥቅ የታጠቁ የደህንነት ካድሬዎች ነበሩ። እነዚህ ሰዎች ሁለት ሶስት ሽጉጥ ክላሽ ያላቸው ሰዎች ናቸው። እነዚህን ሰዎች አይደንቲፋይ አድርገው በመጠቆም መረጃ እንዲሰጡ ተከታትለውም ያሉበት ቦታ እንዲያሳዩ በዚህ ምክንያት ማአት ትጥቆች እያስፈታን ያለን ይሄ ከህዝቡ ጋር ተባብረን ነው የምናደርገው ያለው።
ከንቲባው ይሄን ይባሉ እንጂ ህዋት አካባቢውን ለቆ ከመውጣቱ በፊት በየቦታው ይጣላቸውና በግለሰቦች እጅ በድብቅ የሚገኙ የጦር መሳሪያዎች በስፋት ይገኛሉ፣ ይህም ለጸጥታ መደፍረስ ምክንያት እንዳይሆን ስጋት አለን የሚሉ የከተማዋ ነዋሪዎች አልጠፉም። ከንቲባው ስጋቱን ለመቅረፍ የተቋቋመ ግብረ ኃይል ልዩ ክትትልና ቁጥጥር እያደረገ መሆኑን ይናገራሉ።
እኛ ከአባቶች ጋር ከወጣቶች ጋር የመለመልናቸው ምንሻዎችም አሉ፣ የራሳችን ወጣቶችም አሉ የሚያግዙ። ከነሱ ጋር ተሳስረን በሰፊው ብዙ ትጥቅ አስፈትተናል። ግን ብናስፈታም ከነበረው ታጥቆ የነበረው የጁንታ ቡድን በህገወጥ መልኩ እነሱ ፈቅደውላቸው ማአት ነበሩ። አሁን ምን እያደረግን ነው? ራሳቸው ያላስረከቡ ሰዎች ወይም በጥቆማ ያላስረከቡ ሰዎች መረጃ እየሰበሰብን በየቦታው እየሄድን ፍተሻ እያካሄድን ነው። አሁን የሚጠረጠሩ ቦታዎች አሁን በዚህ ሁለት ቀን አይደንቲፋይ አደረግን። በደንብ አድርገን የት አካባቢ የሚጠረጠሩ ቦታዎች ትጥቅ ታጥቀው የሚኖርባቸው በተለይ ከነበረው ስርዓት ጋር ትስስር የነበራቸው ሰዎች አሁን የሮራ ቀበሌ የሚባል አካባቢ አለ። እዛ አካባቢ ከጁንታው ጋር ትስስር ያላቸው ሰዎች እዛ አካባቢ ይኖራሉ። እዛ አካባቢን በሰፊው ትጥቅ የማስፈታት ስራ አልተሰራም የሚል ግምገማ ነበረ። ያንን ቁጭ ብለን መክረን ትላንት በሰፊው የነበሩ ያልተፈቱ ትጥቆች የማስፈታት ስራ ተሰርቷል። አንድ እዚህ ምንድነው ለከፍተኛ ስጋት የሚዳርግ ሲቹዌሽን የለም። ነገር ግን እኛ ምንድነው አንድም ሰው በህገወጥ መልኩ ትጥቅ የታጠቀ አካል መኖር የለበትም የሚል አቅጣጫም ይዘን እየተንቀሳቀስን ነው። ሙሉ በሙሉ ጨርሰናል ማለት አይቻልም። እዚህ አንድ ደስ የሚለው ነገር ምንድነው ሰው አክቲቭሊ ፓርቲሲፓንት ነው። እዚህ አካባቢ በሰፊው የተጎዳ ህዝብ ነው ያለን። ወጣቱ በተለይ የማንነት ጥያቄ ስለጠየቀ ብቻ ሲታሰር፣ ሲሳደድ፣ የሰብአዊ ድርጊቶች ሲፈጸሙበት የነበረ ወጣት ነው። ይህንን ለውጥ ከመጣ ኋላ ወጣቱ ለውጡ በአግባቡ መጠቀም ይፈልጋል። ይህንን የመጣው ለውጥ በአግባቡ ለመጠቀም ደግሞ እነዚህ በህገወጥ መልኩ የታጠቁት ሰዎች የማስፈታት ስራ መስራት አለብን። ያንን ደግሞ ብቻችን አይደለም የምንሰራ፣ የጸጥታው አካል አለ፣ አመራር አለ፣ ወጣቶች አሉ፣ በጋራ እየሰራን ነው።
የጦር መሳሪያ በህገወጥ መንገድ የያዙ ግለሰቦች በቁጥጥር ስር ከዋሉ በኋላ ህጋዊ ውሳኔ የሚያሳልፍባቸው የፍትህ አካላት ተቋቁመዋል ወይ ሲል የአሜሪካ ድምጽ ሬዲዮ ለከንቲባው ጥያቄ አቅርቦ ነበር።
የነበሩት ዳኞች አይቀጥሉም። ከነበረው ስርዓት ጋር ትስስር ያላቸው ብዙ ወንጀል ያላቸው የነበራቸው ሰዎች ናቸው። አሁን መርማሪው ቡድን አለ፣ መረጃ እያሰባሰበ ነው። በቅርቡ ያው ፍትህ ስርዓቱ ጠንካራ እንዲሆን ስራ እየተሰራ ነው። በቅርቡ ኤቭሪቲንግ ያልቃል ብዬ አስባለሁ።
አገልግሎት አቁመው የነበሩ ማህበራዊና ኢኮኖሚያዊ ተቋማት ወደ መደበኛ አገልግሎታቸው እንዲመለሱ ሲደረግ፣ የመማር ማስተማር ሂደቱ ግን አሁንም እንደተቋረጠ ነው።
ትምህርት ቤት አላስጀመርንም። ለምን? ትምህርት ቤቶች አንድ ከጸጥታው ጋር ተያይዞ የነበረው፣ ሁለተኛ ደግሞ ትምህርት ቤቶች ኮምፕሌን አላቸው። ከዚህ በፊት ሲማሩበት የነበረው ቋንቋ ቶታሊ ካርኩለም ህብረተሰቡ ከሚፈልገው ውጭ ነበር። የነበረው የተነግ ቡድን በሚፈልገው ነበርና አሁን ከዞን ጋር ተነጋግረናል፣ ተወያይተናል። የእኛ ችግር ነግረናቸዋል። የህብረተሰቡ የሚያስፈልጉ ነገሮች አሁን በቅርቡ ትምህርት ቤቶች እንዲጀመሩ እየሰራ ነው።
የአማራ ብሔራዊ ክልላዊ መንግስት አካባቢውን በማረጋጋት የተለያዩ ድጋፍ በማድረግ እገዛ እያደረገላቸው መሆኑንም ጠቁመዋል።
እነሱ በጀቱም ይደግፋሉ፣ የመንግስት ሰራተኛ ደሞዝም ይከፍልልናል። አሁን ግን የመንግስት የገንዘብ ስርዓት በቀላሉ ዝም ብለህ የሚወጣም አይደለም። እዚህ ያለው የህዝብ የማገልገል ፍላጎት ደግሞ ጊዜ የሚፈልግ አይደለም፣ እያያችሁት ነው። ሰው ደግሞ ከዚህ በፊት ለሰላሳ ዓመታት ታፍኖ የነበረ ማህበረሰብ ነው፣ ሲበደል የነበረ ማህበረሰብ ነው። ያለማጋነን በቅኝ ግዛት ስር ነበር። ወያኔ አስገድዶ ከወሎ ህዝብ ነጥሎ ወደ ትግራይ አስገባው በ1984። ከዛን ቀን ጀምሮ የራያ ህዝብ ፍትህ ለአንድም ቀን አግኝቶ አያውቅም። አንገቱ ደፍቶ የኖረ ማህበረሰብ ነው።
ባላማጣ ከተማ 03 ቀበሌ ቀጠና 4 ኗሪ ሆንት መምር ብራኑ አባዲ አዲሱ የጊዜ አስተዳደር እየፈጸማቸው ያሉትን ተግባራት አድንቀዋል።
ስታዊ ስሜቴ ሊገልጽልኝ የሚችል አስተዳደር ነው የመጣልኝ። ከዚህ ተወልደ ያደገ ነው እስቲናው ንብረት የለንም። በኪራይ ቤት እስካሁን 1 ሺህ ብር እየከፈልኩ ኖራለሁ እኔ። ምንም ንብረት የለንም። እዛ 01 ቀበሌ ነበር የወላጆቼ ቦታ። እሱ ደርግ ወስዶት ነበር። ከደርግ በኋላ ወረቀት ይዘን ስናቀርብ አይ ይሄ ጋር አይደለም ብለው ቀደው ጣሉት። ከዛ በኋላ ወያኔ ተቀበለ። ወያኔን ደግሞ ስንጠይቀው ወያኔ እናንተ ነፍጠኞች ናችሁ፣ ወጡ ከሆነ ውጡ፣ እዚህ መሬት የላችሁም በሚል ዛቻና ፍራቻ አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት እያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዙ ኑረዋል።
ህወሓት በመከላከያ ሠራዊት ላይ ፈጸመ የተባለውን ጥቃት ተከትሎ መከላከያ ሠራዊት ከአማራ ልዩ ኃይል ጋር በመተባበር በወሰዱት ወታደራዊ እርምጃ የውጥረት ቀጠና ከነበሩትና በቅድሚያ ከተቆጣጠሯቸው ግንባሮች የራያ አላማጣ አካባቢ አንዱ ነበር። በወትሮ ብዛትና ፍጥነት ባይሆንም የህዝብ ማመላለሻ ተሽከርካሪዎች ከቆቦ አላማጣ ሲንቀሳቀሱ ለመታዘብ ችለናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአላማጣ።
መስናራጌን እናመሰግናለን። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ዋንጓ ወረዳ መንግስት የጉምዝ ታጣቂዎች ናቸው ያላቸው ባርሶ አደሮች ላይ ጥቃት መፈጸማቸውን ገልጿል። በጥቃቱ 2 የልዩ ኃይል አባላትን መግደላቸውንና አንድ ያካባቢው የመንግስት ታጣቂ መቁሰሉን የወረዳው ፖሊስ ፈትቤት አስታውቋል። ዝርዝሩን አስቴር መስጋናው ከባህር ዳር አድርሳናለች።
ትናንት ከጠዋቱ 2 ሰዓት አካባቢ ከቤንሻንጉል ጉምዝ ክልል ጋር በሚያዋስነው የአዊ ብሔረሰብ አስተዳደር ዞን መንታዋ ቀበሌ ሞጣ ቀጠና ውስጥ ከሁለት ልጆቻቸው ጋር በመሆን ማሳቸውን በመሰብሰብ ላይ በነበሩ አርሶ አደር ላይ የጉምዝ ታጣቂዎች ቀስት በማስፈንጠር ጥቃት ለማድረስ ቢሞክሩ የአርሶ አደሩ ቤተሰቦች ሮጠው ማምለጣቸውን የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ደመላሽ ብርሃኑ ይናገራሉ።
ሁለት ሰዓት አካባቢ ገደማ በግምት አጫዳ የኛ ህዝብ ከኛ ክልል ውስጥ እያጫዱ ያሉ ሞጣ ቀበሌ መንታዋ ቀጠና ሞጣ ቀበሌ ይባላል። አባታቸው መጥቶ ይተኩስ አስቀርቷቸዋል። ልጆችም ሊገሏቸው ነበሩ።
በሲቪሎች ላይ የደረሰ ጉዳት አለመኖሩን ነገር ግን አጥቂዎቹ የአካባቢውን ጸጥታ የሚያስከብሩ 2 የልዩ ኃይል አባላት መግደላቸውንና 1 የሚሊሻ አባል ማቁሰላቸውን ኃላፊው ተናግረዋል።
እዛ ልዩ ኃይሎች ወዲያው ተደውሎላቸው ደርሰዋል። እዚህ መንታዋ ላይ ያሉት ከነሱ ላይ 2 ልዩ ኃይሎች ላይ እርምጃ ወስደውብናል። ቀኞች
የአማራ ክልል ልዩ ኃይሎች ናቸው የሞቱት?
ሁለት የተከበበውን ህዝብ ለማስቀረት ሂደው ቀድሞ መንገድ ላይ መሽገው ቆይተው 2 ልዩ ኃይሎችን መጥተዋል። በኋላ 1 ሚሊሻ ደግሞ ቆስለዋል። 2 ሰው የሞተው፣ 1 ሰው የቆሰለ። 1 ሚሊሻ
ከየት ነው የመጡት?
ከመተከል ዞን መንዶራ ወረዳ ጎንቻ ምትባል ቀበሌ ላይ ነው የመጡት። ጉምዞች
የመከላከያ ሰራዊትና የአማራ ልዩ ኃይል አካባቢውን የተቆጣጠሩ ሲሆን እስከ እኩለ ቀን የዘለቀ የተኩስ ልውውጥ እንደነበረም ምክትል ኮማንደር ደመላሽ ተናግረዋል።
ከሰዓት ተደዋውለን የመከላከያ አመራሮች ጋር ቦታው አስቸጋሪ ነው እዛ ለመግባት የእኛ ኃይልም ያው እንደማይገባ ተከልክሏል። መጀመሪያውንም በእኛ ክልል ውስጥ ገብተው ነው የእኛን ልዩ ኃይል ላይም ጥቃት ያደረሱት እና መከላከያዎች ጋር አመራሮች ጋር ተደዋውለን ከድራጤና ከቡለን ኃይል መጥቶ በእኛ በኩል ገብቶ አሁን ጠዋት የጀመሩት እስካሁን ተኩስ ላይ ናቸው። አሁን እዛው ነው ያለው። ሁኔም እስቲናው ተኩስ ላይ ናቸው። ከባድ መሳሪያም ጭምር እየተኮሱ ነው መከላከያዎችን ገጥሞ። መከላከያው በጣም ችግር ውስጥ ነው ያለው። እየባዘነ ነው ያለ። አንደኛ ቦታው ምቹ አይደለም። አሁን ሽፍቶችን ለመያዝ በሙሉ ደዋ ነው፣ ጫካ ነው። እሳቱ ከለበለበ ካልበለው አሁን ላይ ሁሉን ቁጥጥር ስር ማድረግ አይቻልም። እነሱ በሚያውቋት እርምጃ ይወስድ ሩጡ ይገባሉ። እዛ ስትገቢ እርምጃ ይወስዳሉ።
ጉምዝ ታጣቂዎች ናቸው የተባሉት ስለታማ ነገሮችን ነው ወይስ የጦር መሳሪያ ይዘው ነው የሚመጡት?
መሳሪያ አለ፣ በአብራራው ነው የኛ ልጆችን አሁን ትላንት የመጡት። በአብራራው መሳሪያ ነው፣ በከባድ ብሬን ጭምር ይዘዋል። ከባድ መሳሪያም ይዘዋል፣ ሌላው ደግሞ ቀስት ይዛል። በአብዛኛው ግን የተሻለ መሳሪያ ነው የታጠቁት። መሰልጠኛ ቦታ አለ፣ ግድምታ ፊልም የሚባል ማንዶራ ወረዳ መተከል ዞን ውስጥ ከሁለት ዓመት በላይ ነው ያሰለጠኑት። በተደጋጋሚ ጊዜ እዚህ ቦታ ላይ ያሰለጥናሉ ብለን እናገራለን። ያው ቤንሻንጉል ጉሙዝ ደግሞ በሙሉ ከላይ እስከታች አመራሩ በህዋት የተተፈተበ ስለሆነ ማንም አይሰማም።
በቤንሻንጉል ጉሙዝ ክልል እየተፈጸመ ባለው ብሔርን የለየ ጥቃት ውስጥ የአመራሩ እጅ እንዳለበት ማሳያ ነው የሚሉትን ምክትል ኮማንደሩ አክለው ይገልጻሉ።
አመራሩ ነው መጣልቁ ነው አማራ እንዲህ ሊያደርግ ነው እያለ የሚቀሰቅሰው። ከጉሙዝ ላይ ምንም ችግር የለበትም። የትኛውም አመራር ትንኮሰን ስትበጠር አይመጣም። እኛ እስከ ቦታው ድረስ ሂደን እንደውለን ኑ አስጠግሷቸው አስመልሷቸው ብለን እንኳ ስንደውል ስልካቸውን ዘጋግተው የሚጠፉ።
የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ትላንት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የጉሙዝ ታጣቂዎች ፈጸሙት ስለተባለው ጥቃት የሚያውቁት ነገር እንደሌለ ገልጸው በተለያዩ ወገኖች የአመራሩ እጅ አለበት እየተባለ ለሚነሳው ሀሳብ የሚከተለው ብለዋል።
የፖለቲካ አመራሩ በዚህ ውስጥ እጁ አለበት ችግሩን ላይፈታ ችግሩን ሊባባስ ሚያረግ ካለ ክልሉ መንግስት ለገም ዛሬም እርምጃ ከመውሰድ ወደኋላ አይልም። እርምጃ በመውሰድም ሊታማ አይደለም። እርምጃ እየወሰደን ያለው ችግሩን ሊፈታም ለአንዴ ለመጨረሻ ጊዜ ይሰረን ያለው ከዚህ ጋር ተያይዞ ችግሩን ለማቋጨት ያልተቻለበት እናንተ የምትረዱልን ብዬ ማስበው እንግዲህ ባለፉት 27 ዓመት በእኛ ክልል ታውቃላችሁ የተለያዩ ብሔር ብሔረሰቦች ያሉበት ክልል ነው። የተለያየ ዳይቨርሲቲ ያለበት ክልል እንደመሆኑ ጋር ተያይዞ እንግዲህ ቲፒኤልኤፍ የኢኮኖሚ አሻጥር ሲሰራ ነበረ። የማዕድን ቦታዎችን ያለአግባብ ሲይዝ ነበረ። የእርሻ ኢንቨስትመንት መሬቶችን ያለአግባብ ይዘው ሲጠቀም የነበረበት ያ ሁሉ በአዲሱ ሪፎርም አገራዊ ለውጡን ተከትሎ ያልተገቡ መሬቶች ወደ መሬት ባንክ እንዲገቡ፣ የማዕድን መሬቶች ወደ ክልሉ መንግስት እጅ እንዲገቡ የተደረገበት ጋር ተያይዞ ይህን የጥፋት ቡድኑን በአንድም በሌላም በትጥቅም በስልጠናም በሎጂስቲክም በሀሳቡም እየደገፈ ያለ መሆኑን በደንብ መረዳት ያስፈልጋል። ቅድም ባልኩሽ መሰረት ብዙ እርምጃዎች ተወስደዋል። ግን ፈተና የሆነው ወቅቱ ክረምት ከመሆኑ ጋር ሳሩ ጋር ጫካው ጋር የመሬቱ ጂኦግራፊካል አቀማመጡ አመቺ ካለመሆኑ ጋር ኦፕሬሽን ስራዎች እነዚህን የጥፋት ቡድኖችን ሙሉ በሙሉ ለማጥፋት አልተቻለም። ሁን እንግዲህ ወቅቱ ኦልሞስት ሳርም እየተቃጠለ ነው። ጫካውም ትንሽ ረገብ ያለ ነው። ከዚህ በኋላ እነዚህን ሽፍቶች አድ ነው ሁለት አይነት አማራጮች ተቀምጠዋል። በነገራችን ላይ አንደኛው ነው የመጀመሪያው ይሄ የጥፋቱ ቡድን ሰላማዊ በሆነ መንገድ ትጥቁን ሰጥተው ለክልሉ መንግስት እጅ እንዲሰጥ ጥሪ ተላልፏል በክልሉ መንግስት በኩል። ካልሆነ ግን እንደው ላይ የተወሰደው ዕጣ ፈንታ እሱ ላይ የማይደገምበት የህግ ማስከበር ዘመቻው ከወትሮ በተለየ ተጠናክሮ የሚቀጥልበትና ቅድም እንዳልኩሽ ምቹ ሁኔታዎችም አሉ። አሁን ሳርም ጫካውም እየተቃጠለ ነው። መልካም ምድራዊ አቀማመጡም አሁን ሳሩ ከተቃጠለ ያን ያህል አያስቸግርም። የተሻለ እርምጃ ለመውሰድ የሚያስችሉ ሁኔታዎች አሉ።
ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉምዝ ክልል መተከል ዞን የሚታየው የህግ ጥሰት በመንግስት ትኩረት እንዳልተሰጠው ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። መለስካቸውን ለዘገባው እናመሰግናለን። ኮሮና ቫይረስ ወረርሽኝ በመላው ዓለም ያሉ ህዝቦችን እየጎዳ ነው። ከነዚህ ተጎጂዎች መካከል ስደተኞች ይገኙበታል። አብዛኞቹ ስደተኞች የታመሙ፣ ስራቸውን ያጡና በተሰደዱበት ሀገር ተሰናክለው የቀሩ ናቸው። የቪኦኤ ዘጋቢ ማርጋሬት በሽር ስደተኞቹ ስላሉበት አስቸጋሪ ሁኔታ በመንግስታቱ ድርጅት የስደተኞች ኤጀንሲ ኃላፊን በማነጋገር የሚከተለውን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ዛሬ በዓለም ላይ ወደ 272 ሚሊዮን የሚጠጉ ስደተኞች አሉ። ከነዚህ ከግማሽ ለጥቂት ያነሱት ሴቶች ናቸው። የተባበሩት መንግስታት ምክንያታቸው ምንም ይሁን ምን አገራቸውን ቀይረው በሌሎች አገር የሚኖሩትን እንደ ስደተኞች የሚመለከታቸው ቢሆንም አብዛኞቹ ምክንያታቸው የተሻለ ኑሮና ኢኮኖሚ ፍለጋ እንደሆነም ያምናል። በዓለም አቀፉ የስደተኞች ድርጅት በተገኘው መረጃ መሰረት ከአገራቸው ውጭ በመኖር ከፍተኛውን ቁጥር የያዙት ህንዳውያን ናቸው። የስደተኞች መዳረሻ በመሆን ዩናይትድ ስቴትስ ትልቁን ድርሻ ስትይዝ ወደ 50 ሚሊዮን የሚጠጉ ስደተኞች ይኖሩባታል። በመላው ዓለም ወደ 3 ሚሊዮን የሚጠጉ ስደተኞች በኮቪድ-19 ወረርሽኝ ሳቢያ በተዘጉ ድንበሮች አካባቢ በያሉበት ታግተው ይገኛሉ። ይሁን እንጂ ስደተኞችን እየበዘበዙ ወደ ሌላ አገር የሚያሻግሩ ወንጀለኞችን ወረርሽኙ አላገዳቸውም። የዓለም አቀፉ የስደተኞች ድርጅት ዋና ዲሬክተር አንቶኒዮ ቪቶሪኖ እንዲህ ይላሉ።
There are 4 times more arrivals in Italy this year through the Mediterranean, one of the most dangerous routes, than last year.
ካለፈው ዓመት ጋር ሲነጻጸር እጅግ አደገኛ በሆነው የሜዲትራኒያን አቅጣጫ በማቋረጥ ወደ ጣሊያን የገቡ ስደተኞች ቁጥር በአራት እጥፍ ጨምሯል። በኤደን ባህረ ሰላጤን በኩል ያየን እንደሆነ በአካባቢው ወዳሉ አገሮች ለመድረስ ባህረ ሰላጤውን የሚያቋርጡ ወደ 130 ሺህ የሚሆኑ ሰዎች አሉ። የተከሰተው የኮቪድ ወረርሽኝ እንኳ አላገዳቸውም።
በዚህ ዓመት ከ3100 በላይ የሆኑ ስደተኞች ወደ መዳረሻዎቻቸው አገሮች ከመድረሳቸው በፊት በመንገድ ሞተው ቀርተዋል። በባህር ውስጥ እየሰጠሙ መቅረት በአብዛኛው የተለመደ ነው። አብዛኞቹ አገሮች የኮቪድ-19 ክትባትን ለማዳረስ ዝግጁ በሆኑበት በዚህ ወቅት ከዚህ ሁሉ አምልጠው የተገኙ ስደተኞችንም ማካተት እንደሚገባ ቪቶሪኖ ይናገራሉ።
It's the responsibility of governments to guarantee that all that are present in their own territory, whether they are nationals or non-nationals.
በአገሪቱ ግዛት ውስጥ የሚገኙ ሁሉም ሰዎች ስደተኞችም ቢሆኑ ባይሆኑ ህጋዊ ስደተኞች የመሆን አለመሆናቸው ጉዳይ ከግምት ሳይገባ ሁሉም ክትባቱን ማግኘት ይኖርባቸዋል። ምክንያቱም ቫይረሱ ያስተማረን ነገር ቢኖር እያንዳንዱ ሰው ነጻ ሳይሆን ማንም ሰው ከወረርሽኙ ነጻ ሊሆን አለመቻሉን ነው።
ዓለም አቀፉ የስደተኞች ቀን ስደተኞች በስደት በሚኖሩበት አገር የሚያደርጉትን አስተዋጽኦ በማክበር የነሱንም የተሻለ ህይወት የመፈለግ መብት ማክበር እንደሚገባ ዓለም አቀፉ የስደተኞች ድርጅት እንደሚያምን ዳይሬክተሩ አንቶኒዮ ቪቶሪኖ ይናገራሉ።
Migration is a natural phenomenon of human life. It has always existed and it will go on existing in our world.
ስደተኝነት የሰዎች ተፈጥሯዊ ክስተት ነው። ሁሌም አለ። በዓለማችን ላይም እስከመቼውም ይኖራል።
ስደተኞች ብዙ ጊዜ የሚታሰቡት እንደ ህገወጥ ሰራተኞች ነው። አብዛኞቹ ግን በተሰደዱበት አገር የሚኖሩት በህጋዊ መንገድ ሲሆን በሁሉም መስኮች ተሰማርተው ይሰራሉ። ከጉልበት ስራ አንስቶ የጤናውና የቴክኖሎጂውን ዘርፍ ጨምሮ ልዩ ሙያን እስከሚጠይቁት የተለያዩ የስራ መስኮች ድረስ ተሰማርተው የሚያገለግሉ ናቸው። በሌላም በኩል የአሜሪካ ድምጽ ቪኦኤ ዓለም አቀፉ የስደተኞች ቀን በሚከበርበት በዚህ ዕለት ቁጥራቸው እየጨመረ የመጣውን የአፍሪካ ስደተኞች ሁኔታ በተሻለ መንገድ እየተከታተለ ለመዘገብ መዘጋጀቱን አስታውቋል። ዓለም አቀፉ የሰብአዊ ድርጅት ኮሚሽነር UNHCR እንዳስታወቀው ባለፉት ጥቂት ሳምንታት ወደ 50 ሺህ የሚጠጉ ኢትዮጵያውያን ከሳሃራ በታች ባሉት 18 ሚሊዮን ስደተኞችና ወደ 80 ሚሊዮን ከሚጠጉት የዓለም ስደተኞች ጋር መጨመራቸውንም አመልክቷል። በተለይ በሰሜን ኢትዮጵያ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ በፍጥነት ከግምት ውስጥ በማስገባት ከሊቢያ ትሪፖሊና ምስራታ ከተሞች ከሚሰራጩ የቪኦኤ FM ሬዲዮ ጣቢያዎች በተጨማሪ በትግርኛ ቋንቋ ስርጭት መጀመሩ የአሜሪካ ድምጽ አስተዋውቋል። ስርጭቱ በቅርቡ ከተፈናቀሉ ስደተኞች በተጨማሪ ቀደም ሲሉ በአካባቢው የነበሩትን ኤርትራውያንንም ታሳቢ ያደረገ መሆኑን ተመልክቷል። የቪኦኤ ዳይሬክተር ሮበርት ሬይሊ ቪኦኤ በአለም ዙሪያ ስደተኞችና ተፈናቃዮችን ጨምሮ በቂ የዜና ሽፋን ለማያገኙ ህዝቦች ጠቃሚ የሆኑ መረጃዎችን ለማቀበል በቁርጠኝነት እንደሚሰራ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞስ ከአርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ህግ የማስከበር ዘመቻ ባለው እርምጃ ዙሪያ ባለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ህብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ ቆየ ተከታትለዋለች፣ እንደሚከተለው ይቀርባል።
መቀመጫቸውን በተለያዩ የዓለም ሀገራት ያደረጉ የኢትዮጵያ ሲቪክ ማህበራት ጥምረት ማክሰኞ ዕለት በዙም አማካኝነት ያካሄደው ስብሰባ የኢትዮጵያን ወቅታዊ የፖለቲካ ሁኔታ ለዓለም አቀፉ ህብረተሰብ የማሳወቅና በተለያዩ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ሚዲያዎች የሚወጡ የተሳሳቱ መረጃዎችን የማረም ዓላማ ያነገበ ነበር። ከሁለት መቶ በላይ ሰዎች ተሳታፊ በሆኑበት ስብሰባ ላይም የአሜሪካ ምክር ቤት አባላት የሴኔት የውጭ ጉዳይ ኮሚቴና የአፍሪካ ንዑስ ኮሚቴ ተወካዮች በኢትዮጵያ የቀድሞ የአሜሪካ አምባሳደሮችና አትላንቲክ ካውንስልና ናሽናል ኢንዶመንት ፎር ዲሞክራሲን የመሳሰሉ ዓለም አቀፍ ጥናት አጥኚ ድርጅቶች ተገኝተዋል። አንድ ሰዓት በፈጀው ስብሰባ ላይ የህወሓት ታሪክ ላይ ተመስርቶ አሁን በህወሓትና በፌደራል መንግስቱ መካከል የተከሰተውን ችግር የሚዳስስ ከጥቅምት መጨረሻ ጀምሮ የተካሄደውን ህግ የማስከበር ዘመቻ የሚያስረዳ በህወሓትና በትግራይ ህዝብ መካከል ያለውን ግንኙነት የሚተነተንና በኢትዮጵያ ወቅታዊ ጉዳይ ዓለም አቀፍ ተቋማት ዘንድ የተፈጠሩ የተሳሳቱ አመለካከቶችን የሚያሳዩ አጫጭር ገለጻዎች ተደርገዋል። በሰሜን ካሮላይና ኤኤንቲ ዩኒቨርሲቲ መምህር የሆኑት የጥምረቱ አባልና የስብሰባው ተጋባዥ ተናጋሪ ፕሮፌሰር ብሩክ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በትክክል ለዓለም አቀፉ ህብረተሰብ እንዲደርስ አለመደረጉ፣ በስፋት የሚወጡ ወገንተኛና የተሳሳቱ መረጃዎች በሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን ትልቅ ብዥታ ፈጥሯል ይላሉ።
በሬጉላር ትሪትና ፕሮድካስት ሚዲያ ብቻ ሳይሆን በሶሻል ሚዲያም የተለያዩ ትርክቶች ይቀርባሉ። ሁሉም እንግዲህ አላማቸው ምንድነው በሚል ሁለቱን በማቀናዘብ ነው። በጣም በጋለ ሁኔታ ሶሻል ሚዲያ ላይ ክርክሩ ጦፏል። ሚስኢንፎርሜሽን እና ሚስኢንፎርሜሽን አለ። አላማው ምንድነው? ግቡ ምንድነው? ማመኑን ያንጸባርቃል ለምን የሚለው ትኩረት የሚያብራራ ነው። እንግዲህ እዚህ ውስጥ የሚጫወተው ማን ነው? ህዝብ ነው። ህዝቡ አገራችን ያለውም ሆነ እዚህ ውዥንብር ውስጥ ይዋዥቃል። እውነቱንና እውነት ያልሆነውን ግርድፉንና ትክክሉን ገለባውንና ፍሬውን መለየት እስከማያስችል ደረጃ ህዝቡ በየቀኑ ቦምባርድድ ይሆናል። እና ይሄ ለምን ሆነ? አንደኛ፣ ሁለተኛ አላማው ምንድን ነው? እነማን ናቸው ይህንን ያራምዱት? ምንን አላማ ተንተርሰው አዝለው ይዘው ነው? ከዚህ ነጻ ለመውጣት ምን መደረግ አለበት በሚል የኢትዮጵያ ሲቪክ ተቋም ድርጅቶች ህብረት ምን እርምጃ እንደሚወስድ፣ አንዱም የስብሰባው አላማ ይህንን ጉዳይ በተመለከተ መረጃ ለጠማው ወገናችን እዚህም ሆነ አገር ቤት ላለው አውሮፓም ላለው በምን ሁኔታ እንሄድበት በሚል እዛ ላይ የተንተራሰ ውይይት ነው የቀረበው።
ህወሓት በስልጣን ላይ በነበረበት ጊዜ የፈጠራቸውን ግንኙነቶች በመጠቀም ለዓለም አቀፉ ህብረተሰብ የተሳሳቱ መረጃዎች እንዲደርሱ ያደርግ ነበር የሚሉት ፕሮፌሰር ብሩክ ይህ መንግስት በጥቅምት ህግ የማስከበር እርምጃ ከመጀመሩ በፊት የተካሄዱ የሰላም አካሄዶች ከግምት ውስጥ እንዳይገቡ አድርጓል ይላሉ።
የፌደራል መንግስቱ እንዴት ነው ኢንጌጅድ ነው ወይስ ኢንጌጅድ አልሆነም የሚለው መብራራት አለበት። የመራ ጋዜጠኞች ይህን በሰፊው አልዘገቡትም። እነሱ ሞር የሚያተኩሩት ምኑ ላይ ነው? 30-35 ዓመት በትግራይ አካባቢ የነበረው ፖለቲካ ድርጅት ከዛም ብሎ 1991 ላይ ገፍቶ መጥቶ አዲስ አበባ ስልጣን ይዞ ባትል ሃርድንግ ናቸው። አሁን ባትል ሃርድንግ ሆኖ ተዘጋጅተው እርምጃ ይወስዳሉ። የፌደራል መንግስቱ አበቃለት አለቀለት የሚል ናሬቲቭ ነው ለምሳሌ በጣም ጠንክሮ የሚወጣው። እኛ የምንለው ደግሞ ኖ ኮዞቹ ቤታዩና ነው። ምንድን ነው ኮዙ? ማን ነው እሺ ያለ? ማን ነው እምቢ ያለ? ማን ነው የለመነ የጠየቀ? ማን ነው አባቶች ሁሉ የሃይማኖት መሪዎች ሁሉ ተልከው በምን ወር ምን ላይ ሰጡ? እንዴትስ ምን ተባሉ? ምን ላይ ሰጡ? ጠቅላይ ሚኒስትሩ የሚመሩት መንግስት አንደኛ ምርጫ አድርጎ ያቀረበው የሰላም መንገድ ነው ወይስ ጦርነት ላይ ጦርነትን ማራመድ ነው? ይህን የመሳሰሉትን ጉዳዮች ነው በዝርዝር እንዲቀመጡ ያደረግ ነው።
አድቮኬትስ ፎር ኢትዮጵያ የተሰኘ ሲቪክ ማህበር ወክለው በስብሰባው ላይ ጽሁፋቸውን ያቀረቡትና በአሜሪካን ሀገር የሰብአዊ መብት አቀንቃኝ የሆኑት ወይዘሮ ሜሮን አሃዱ የተሳሳቱና የተዛቡ ያሏቸው መረጃዎች ሆን ተብለው ባለም አቀፍ ተቋማት እንዲወጡ እንደሚደረጉ አስረድተዋል። ህወሓት ያቀነባበረ ነው ያሉት ዘመቻ ዓለም አቀፍ ጋዜጠኞችን፣ ፖሊስ ያውጮችን፣ የአውሮፓ ህብረትና የአሜሪካ ምክር ቤት አባላት ላይ ያነጣጠረ ነበርም ብለዋል። እንደ ማስረጃም ጦርነቱ ከተጀመረ ወዲህ በየቀኑ ሐሰተኛ ትርክቶችንና መረጃዎችን የሚያሰራጩ በሺዎች የሚቆጠሩ አዳዲስ የማህበራዊ ሚዲያ ገጾች እንደሚከፈቱ አሳይተዋል።
On November 17, Washington Post had a story that described
Washington Post ህዳር 8 ላይ ባወጣው ሪፖርት በሚዲያ ላይ የተደረገውን ዘመቻ አሳይቷል። የሪፖርቱ ጸሐፊ በቅርቡ የወጡ 90,000 ትዊቶችና ቃለ መጠይቆች ላይ እነዚህ ትዊተሮች ኢንተርኔት በመዘጋቱ ምክንያት በተፈጠረው ክስተት ምክንያት የዓለም አቀፉን አመለካከት ለመቃኘት የተከፈቱ ናቸው ብላለች። ጸሐፊዋ ከጥቅምት 24 ጀምሮ በቀን የሚከፈቱት የትዊተር አካውንቶች ከ21 ወደ 245 ማደጋቸውንም ጠቅሳለች። እነዚህ ትዊተሮች በከፍተኛ ሁኔታ መንግስትን የሚቃወሙ ናቸው።
የኢትዮጵያ መንግስት ወደ ጦርነቱ የገባው ተገዶ መሆኑን የሚያሳይ ጥናታዊ ጽሑፍ ያቀረቡት በአሜሪካን ሀገር ካሊፎርኒያ ግዛት ነዋሪ የሆኑትና በግዛቱ የሚኖሩ ኢትዮጵያውያኖችን የሚያስተባብሩት አቶ አንድነት እምሩም ህወሓት የፈጠራ ወሬዎችን ለማሰራጨት ቀድሞ ሲዘጋጅ እንደነበርና በዙም አማካኝነት አስቀድሞ ስልጠናዎችን እንደሰጠ ተናግሯል። ሌላው በትግራይ ክልል ተወልደው ያደጉትና በአሁኑ ሰዓት በአሜሪካን ሀገር ሜሪላንድ ክፍለ ግዛት የሚኖሩት የሰባይ መብት ተሟጋች ነጋሲ በየነ ባቀረቡት ጽሑፍ ህወሓትና የትግራይን ህዝብ አንድ አድርጎ ማየት የተሳሳተ መሆኑንና ህወሓት ለ27 አመታት የትግራይ ህዝብን ሲጨቁን መኖሩን አስረድተዋል።
In the last 30 years, when TPLF governs Tigray, they did not help majority of Tigrayans economically.
ህወሓት ትግራይን ባስተዳደረባቸው ያለፉት 30 አመታት የትግራይን ህዝብ በኢኮኖሚም ሆነ በፖለቲካ አልጠቀመም። ከላይ ያሉት አመራሮች ብቻ ናቸው የስርዓቱ ተጠቃሚ የነበሩት። አብዛኛው የትግራይ ህዝብ ከድህነት ወለል በታች ነው የሚኖረው። እንደ አንድ የኮሙኒስት ሪዮት ዓለም እንደሚከተል ድርጅት ሁሉንም ኢኮኖሚ ተቆጣጥሮና ህዝቡን የሚቆጣጥርበት መዋቅር አዘጋጅቶ ህዝቡ እርስ በርሱ እየተጠባበቀ በተለይ ምንም አይነት ተቃዋሚ እንዳይኖር አርጎ ነበር። ይሄ በትግራይ ህዝብ ላይ የሚደረገው ቁጥጥር ከትግራይ ህዝብ አልፎ በሌሎች ክልሎች ላይ አንዳንዴም ከሀገር ውጪ በሚኖሩም ላይ የሚፈጸም ነው።
በአሜሪካን ሀገር በትምህርት ዙሪያ በአመራር ስራ ላይ የሚገኙትና በስብሰባው ላይ ጥናት ያቀረቡት ወይዘሮ ወሰኔልሽ ተስፋ በበኩላቸው በህወሓት በኩል በተቀናጀ መልኩ ከሚካሄደው የሐሰተኛ መረጃ ስርጭት በተጨማሪ መንግስት በቂ መረጃ ለዓለም አቀፉ ህብረተሰብ አለማድረሱ ክፍተቱን የበለጠ አስፍቶታል ይላሉ።
የኢትዮጵያ መንግስት ደግሞ ምንም አይነት የሎቢንግ ስራ በቂ ሎቢንግ ስራ አይሰራም። ይሄ ትልቅ ድክመት ነው። መሰራት ያለበት ገንዘብም ከሌለ ገንዘቡ ተፈልጎ እዛ ላይ መፍሰስ ያለበት ነገር ነው። ምክንያቱም ይመስለኛል ኢትዮጵያ በቂ ለህዝቡን ለማግባባት በቂ ስራ ተሰርቷል። ኢትዮጵያ ህዝብ ወይም ደግሞ ኢትዮጵያ ህዝብ ሪያሊቲውን ያውቀዋል። የውጭ መንግስታትን ግን በተለይ የአሜሪካንን መንግስት እንትን በሚል በቂ ስራ አልተሰራም። እና እሱ መሰራት አለበት። ጋዜጠኞች ጠርቶ መነጋገር አለባቸው። ለዛ ደግሞ ይህን የሚባለው ዩናይትድ ኔሽንስ እንትን አንድ ቢሮም ቢሆን መንግስትም ቢሆን ጋዜጣም ቢሆን መስተጋባት አለባቸው።
የኢትዮጵያን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳወቅና ሆን ተብለው የተፈጠሩ የተሳሳቱ ግንዛቤዎችን ለማስተካከል በሚል ዓላማ የተዘጋጀው ገለጻ ላይ ከተሳታፊዎች ለተነሱ ጥያቄዎች መልስ ተሰጥቷል። የሐሰት መረጃዎችን በመዋጋት ረገድ መወሰድ ለሚኖርባቸው እርምጃዎችም ሐሳብ ቀርቧል። ህወሓትን በተመለከተ ለተነሱት ጉዳዮች ምንም አይነት ግንኙነት ባለመኖሩ መልስ ማግኘት ባንችልም ከዚህ በፊት በነበሩት ጊዜያት ግን የሚነሱበትን ወቀሳዎች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባዋ እናመሰግናለን። አድማጮችም ተከታተሉት። ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ኃይልና በመከላከያ ሰራዊት መካከል ጦርነት ከተቀሰቀሰ በኋላ በርካታ ኢትዮጵያውያን ስደተኞች መጠጊያ ያደረጓት ሱዳንን ነው። ለመሆኑ ስደተኞቹ በሱዳን ያሉበት ሁኔታ ምን ይመስላል? ሀብታሙ ስዩም ሱዳን ውስጥ የምትገኘውን የቪኦኤ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በስልክ አግኝቶ ጠይቋታል። በመቀጠል ይሰማል።
በሰሜን ኢትዮጵያ የተቀሰቀሰው ጦርነት የፈጠረውን የስደተኞች እንቅስቃሴ ላለፉት ጥቂት ሳምንታት በሱዳን ስትከታተል ለነበረችው ትናንት አመሻሽ በስልክ መስመሯ አሳገኛት ገዳሪፍ ከተማ ውስጥ የነበረችው ሄዘር መርዶክ አስቀድማ በስደተኛ ጣቢያዎች ውስጥ ስላለው ሁኔታ ትነግረናለች።
There are several camps in Sudan that I've been to, 3 to be exact, and the conditions
በሱዳን የተለያዩ የስደተኛ መጠለያ ጣቢያዎች ይገኛሉ። ከነዚህ መካከል 3ቱን ተመልክቻቸዋለሁ። ልትገምተው እንደምትችለው በጣቢያዎች ውስጥ ያለው ሁኔታ መጥፎ የሚባል ነው። ስደተኞች ወደ ሱዳን በፍጥነት እየገቡ በሚገኙበት በአሁኑ ሰዓት የረድኤት ድርጅቶች አቅም ከሁኔታው ጋር ሊመጣጠን ባለመቻሉ ነገሮች አስቸጋሪ እንዲሆኑ ምክንያት ሆኗል። ለምሳሌ በርካታ ሰዎች የተጠለሉት ወደ ድንበር በተጠጋው ሃምዳያት የስደተኞች ጣቢያ ውስጥ ነው። ከሱዳን መንግስት በመጣ ይሁን ከተባበሩት መንግስታት ድርጅት ወይንም ከሁለቱም እርግጡን ባላወቅኩት ምክንያት ስደተኞቹን ከድንበሩ የማራቅና ወደ መሃል ሀገር ወደሚጠጉ ጣቢያዎች የማዛዋወር ትልቅ ግፊት ነበር። የዚህ ምክንያቱ የደህንነት ስጋት ሳይሆን አይቀርም። ትክክለኛውን ምክንያት ማወግን አልቻልኩም። ዛሬ በዚያ ለ5 ቀናት የቆዩ ሰዎችን አግኝተናል። ጥቃቅን መጠለያዎችን የሚገነቡበት ላስቲክ እንኳን አላገኙም። ያገኘናቸው የራሳቸውን ልብስ ተጠቅመው መጠለያ የሰሩ ሴቶችን ነው። ለስደተኞች የሚሆኑ አገልግሎቶች አሉ። ይሁንና በዚህ ሰዓት የረዴት ድርጅቶች ለስደተኞች በማዳረስ ረገድ ወደ ኋላ ቀርተዋል።
በተባበሩት መንግስታት ሪፖርት መሰረት ከ50,000 በላይ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናት ሁኔታውን በምን መልኩ እያስተናገዱት ነው? ሁኔታውን ባለ አቅማቸው መቆጣጠር እንችላለን ብለው ያስባሉ ወይስ ያለም አቀፉን ማህበረሰብ እርዳታ ይፈልጋሉ የሚል ጥያቄ ማንስቻለሁ።
I think it is definitely true that Sudanese people want more help from the international community. The people I've talked to, Sudanese people, both here in Gadara, which is
እንደሚመስለኝ ሱዳናውያን ያለም አቀፉን ማህበረሰብ ተጨማሪ ድጋፍ እርግጥም ይፈልጋሉ። በአቅራቢያ ከሚገኘው የስደተኞች ጣቢያ 2 ሰዓት በመትረቀው ገዳሪፍ እንዲሁም ሐምዳያት ከሚገኘው የስደተኛ ጣቢያ አጠገብ በመትገኝ ታውን 8 ከተማ የሚኖሩ የተወሰኑ ሱዳናውያንን አነጋግሬ ነበር። ፍርሃት እንዳለባቸው ያስታውቃል። ወደ ሱዳን የሚገቡ ኢትዮጵያውያን ስደተኞችን የመፍራት ወይም በጠላትነት የመመልከት ሁኔታ የለም። ነገር ግን ያላቸውን ጥቂት ሀብት እንዳያጡ ስጋት አለባቸው። ይህ ስፍራ ወትሮውንም ድህነት የሰፈነበት ነው። ሰዎች አንገብጋቢ ችግር ውስጥ ለመውደቅ እየተቃረቡ ነው። የቤት ኪራይና የምግብ ዋጋ አሻቅቧል። ሰዎች አስቸጋሪውን ጊዜ ለማለፍ እየተሻሙ ነው። ከስደተኞቹ ሁኔታ ጋር ሲነጻጸር የአካባቢው ሰዎች ኑሮ በመጠኑም ቢሆን የተሻለ ይመስላል። ሆኖም አንገብጋቢ ሁኔታ እያንዣበበ ነው። ዓለም አቀፉ ህብረተሰብ ያደርግ ያልቻለውን የሱዳን መንግስት ባለው ቅርበት ምክንያት ስደተኞችን እየረዳ ይገኛል። ድጋፍ ካልተደረገለት ግን ብቻውን ድጋፉን ማከናወን ይሳነዋል። ሱዳን ድሃ ሀገር ናት። ስለሆነም ሰዎች መጨነቅ ብቻ አይደለም ፈርተዋል።
እንደዚህ ባለው ጊዜ የመጀመሪያ ተጎጂዎች ህፃናትና እናቶች እንደሆኑ ይነገራል። የተወሰኑ ህፃናትና ቤተሰቦችን ያነጋግርሽ ይመስለኛል። በዚህ ሰዓት ለነሱ አሳሳቢው ነገር ምንድነው?
Right now, as refugees' families are moving around and trying to settle, and a lot of families still remain.
ስደተኞችና ቤተሰቦቻቸው ማረፊያ ለማግኘት እየተንቀሳቀሱ በሚገኙበት በአሁኑ ሰዓት በርካታ ቤተሰቦች አሁንም መጠለያ አላገኙም። መጠለያ ያገኙትም ቢሆኑ ተገቢው የመጸዳጃ አገልግሎት የላቸውም። የሚሰጣቸው ምግብ አናሳ ከመሆኑ በተጨማሪ ጣዕሙ ጥሩ ስላልሆነ ለልጆቻቸው መመገብ አልቻሉም። ልጆቻቸውን በህይወት ለማቆየት በእጅጉ ተጨንቀዋል። ከትላንት በስቲያ አንድ ቤተሰብ አግኝቼ ነበር። ጦርነቱ ከመጀመሩ በፊት ከጊዜው ቀድመው የተወለዱ ልጆች አግኝተዋል። በአካባቢው የነበረው ሆስፒታል ባልደረቦች ስለተሰደዱ ወላጆቹም ከነልጆቻቸው ተሰደዋል። ልጆቻቸውን ከማቆያው ጥተው ነበር ወደ ስደተኞች ጣቢያ የተሰደዱት። አሁን ያሉበት ሁኔታ እናት የጡት ወተት መስጠት እንዳትችል ማድረጉ ሳይንስ የህፃናት ማገገሚያ ምግብ ለመግዛት የሚችሉበት አቅምም የላቸውም። ማገገሚያውን ለመግዛት ቢሞክሩ እንኳን ከከተማው ለማግኘት አይችሉም። አራስ ልጆቻቸውን ይዘው እጅግ አስቸጋሪ በሆነ ጎዳና ለ12 ሰዓት በአውቶቡስ ተጉዘው ወደ ሌላ ካምፕ በመድረስ አሊያም ስቅተኛ አገልግሎት ባለበትና አስፈላጊ ምግብ በሌለበት ስደተኛ ጣቢያ ውስጥ ልጆቻቸውን በማቆየትና ባለማቆየት ከባድ ውሳኔ ውስጥ ተወጥረዋል። ልጆቻቸውን በጤና ለማቆየት አስቸጋሪ ውሳኔ ተጋርጦባቸዋል።
የኢትዮጵያ መንግስት በተቋማቱ በኩል ስደተኞች ወደ ሀገራቸው ይመለሱ ዘንድ እንደሚሰራ አስታውቋል። ስደተኞቹስ ወደ ሀገራቸው ለመመለስ ፍላጎት አላቸው ወይ ብየም ጠይቄያለሁ። ሄዘርስ ተመልሳለች።
Like you explained, with refugees everywhere, everyone wants to go home, but with a caveat that when it's safe, nobody wants to go.
በየትኛውም ስፍራ እንደሚገኙ ስደተኞች ሁሉ መመለስ አደጋ እንደሌለው ካረጋገጡ ብቻ በዚህ የሚገኙትን ወደ ሀገራቸው መመለስ ይፈልጋሉ። በአሁኑ ሰዓት ግን መመለስ የሚፈልግ ሰው የለም። ባለፉት ጥቂት ቀናት የኢንተርኔትና የስልክ አገልግሎት በመጠኑ በመከፈታቸው በርካታ ስደተኞች ቤተሰቦች ሀገር ቤት ከሚገኙ ዘመዶቻቸው ጋር ለመገናኘት ችለዋል። ዘመዶቻቸው ስደተኛ ጣቢያ ያሉትን ሰዎች ጦርነቱ እየቀነሰ ሁኔታዎች እየተረጋጉ ናቸው የሚል ወሬ ልትሰሙ ትችላላችሁ፣ ሆኖም ወደ ቤታቸው አትመለሱ፣ ደህንነት የለም እንዳሏቸው ሰምቻለሁ። ስለሆነም ስደተኞች ደህንነታቸው በተረጋገጠ መንገድ ወደዚያ እንደሚሄዱ እስካልሰሙ ድረስ በቅርቡ የመመለስ ፍላጎት የላቸውም። ዛሬ አነጋገርኳቸው። የተወሰኑ ሰዎች የሚፈሩት ጦርነቱን ብቻ እንዳልሆነ ነግረውኛል። ድንገተኛና ጥፋትን ባስከተለው ጦርነት ወቅት ቤቶቻቸው ተፈትሸዋል፣ ንብረቶቻቸው ተዘርፈዋል፣ አዝመራቸውን እንኳን አልሰበሰቡም። ምን እናደርግ ነው? ምን መለሰው? ብንመለስም እንራባለን ብለዋል። ሁልጊዜ እንሰማው ጉዳይ ባይሆንም በጣም ጥሩ ነጥብ ነው።
አንዳንድ የኢትዮጵያ ባለስልጣናት በማይካድራ ጭፍጨፋ የተሳተፉ ወጣቶች ወደ ሱዳን በመሻገር በስደተኞች ጣቢያ ውስጥ ተደብቀዋል ሲሉም ይከሳሉ። ስደተኞችስ ስለዚህ ክስ ምን ይላሉ?
Refugees here are pretty uniformly of the same group, and it would be the same group that these youth is from. And so they wouldn't necessarily be one.
በዚህ የሚገኙት ስደተኞች ከሞላ ጎደል ተመሳሳይና ከአንድ ቡድን የመጡ ናቸው። እናም ወጣቶቹ ከተመሳሳይ ቡድን ስለሚሆኑ ስደተኞች የነዚህን ወጣቶች በስደተኛ ጣቢያዎች ውስጥ መሸሸጋቸው ሊያሳስባቸው ይችላል። እውነቱን ለመናገር ወጣቶቹ ለስደተኞቹ ስጋት የሚሆኑ አይደሉም። እስከሚገባኝ ድረስ እነሱም ነፍሳቸውን ለማዳን እንደተሰደዱ ሰዎች ነው የታዩ ያሉት። ጥሩ ምሳሌ ላይሆን ይችላል። ሆኖም ከዚህ በቀደመው ለት ካገኘናቸው በቅርቡ ከወለዱ ሴቶች መካከል አንዷ የትግራይ ልዩ ኃይል አባል ነበረች። ባለቤቷም የልዩ ኃይሉ አባል ነበር። በጦርነቱ ያልተሳተፈችበት ብቸኛ ምክንያት አራስ መሆኗ ነው። እኔም ላገኛት የቻልኩት ጦርነቱ ሲጀመር በመውለዷ ወደዚህ በመምጣቷ ነው። ስደተኞቹን በተመለከተ ይህ ጉዳይ ያሳሰባቸው አይመስለኝም። ለኢትዮጵያ መንግስት አሳሳቢ የሆነበት ምክንያት ግን ይታየኛል።
የአሜሪካ ድምጽ የስደተኞች ጉዳይ ዘጋቢ ሄዘር መርዶክን በአድማጮች ስም አመሰግናለሁ።
ሀብታሙንና ሄዘርን እናመሰግናለን። አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በሽብርተኛ ቡድኖች ላይ አልቃይዳና አልሸባብን ጨምሮ ነፍሰ ገዳይ በሆኑ ተባባሪዎቻቸው ላይ ጥቃት ማድረሷን ቀጥላለች ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። የአሜሪካ የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ የአልሸባብ ከፍተኛ አመራሮች የሆኑትን አብዱላሂ መሐመድና ማሊም አይማንን በተለየ ሁኔታ በዓለም አቀፍ አሸባሪዎች ዝርዝር ውስጥ የተፈረጁ መሆኑን ርዕሰ አንቀጹ አመልክቷል። አብዱላሂ ኦስማን መሐመድ ኢንጂነር እስማኤል በሚል የቅጽል መጠሪያው የሚታወቅ ሲሆን የአልሸባብ ቡድን ከፍተኛ የፈንጂ ማምረቻና ኦፕሬሽኖች ባለሙያ መሆኑን ገልጿል። አሚር እየተባለ የሚጠራው ደግሞ የአልሸባብ የመገናኛ ብዙሃን መሪ ሲሆን አልከታቢ እየተባለ የሚጠራ መሆኑንም ርዕሰ አንቀጹ አስታውቋል። ማሊን አይማን የተባለውም እንዲሁ ጃይሽ አይማን የተባለውን የአልሸባብ ቡድን የሚመራ ሲሆን እንደ አውሮፓ አቆጣጠር ባለፈው ጥር 2020 በኬንያና ሶማሊያ የተካሄዱ ጥቃቶችን በማቀነባበር ኬንያ ውስጥ ማንዳቤይ በሚገኘው ሲምባ ካምፕ ውስጥ የነበሩትን አንድ የአሜሪካ ወታደርና ሁለት የአሜሪካ ኮንትራክተሮች እንዲገደሉ ያደረገ መሆኑን ርዕሰ አንቀጹ አስታውሷል። ርዕሰ አንቀጹ በመቀጠል አልሸባብ እንደ አውሮፓ አቆጣጠር መጋቢት 2008 ላይ በአሸባሪነት የተፈረጀ ሲሆን በሶማሊያና ኬንያ ሰላም፣ ጸጥታና መረጋጋት ላይ ከፍተኛ አደጋ መደቀኑን ቀጥሎበታል ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በሰጡት መግለጫ የአልሸባብን ህገወጥ የፋይናንስ ምንጭና ስርጭት ለመክታት ቡድኑ በሲቪል ዜጎች ላይ የሚያደርሰውን ተጨማሪ ጥቃቶች ለመመከትና የሶማሊያ ፌደራል መንግስት የአሸባሪዎቹን የፋይናንስ ምንጭ ለማቋረጥ የሚያደርገውን ጥረት ለመደገፍ ዩናይትድ ስቴትስ ቁርጠኛ አቋም አላት ያሉት ፓምፔዮ በምስራቅ አፍሪካ ውስጥ ያለውን የአሸባሪዎች ተጽዕኖ ለመቆጣጠርና ለመዋጋት እንዲሁም የአሸባሪ ቡድኖችን አቅምና ኦፕሬሽን ለመቀነስ ከአጋሮቻችን ጋር በቅርበት መስራትን ይጠይቃል ማለታቸውን ርዕሰ አንቀጹ አስነብቧል። እነዚህ ግለሰቦች በሽብርተኝነት የተፈረጁ በመሆናቸው ማንኛውም አሜሪካዊ ከመሐመድ እና ያማን ጋር ምንም አይነት የገንዘብ ንክኪም ሆነ ልውውጥ እንዳያደርግ መታገዱን ርዕሰ አንቀጹ አስታውቋል። በዩናይትድ ስቴትስ ይዞታ ስር የሚገኙ ንብረቶቻቸውና ከነሱ ጋር የተሳሰሩ ጥቅሞቻቸው ሁሉ የታገዱ መሆኑን በጽሑፉ ተመልክቷል። በመሆኑም ሆን ብሎ ለአልሸባብ ድጋፍ መስጠት ወይም የቁሳቁስም ሆነ ሌላ ማናቸውንም ዳታ የሚሰጥበትን መንገድ ለማመቻቸት መሞከር ወንጀል ነው ሲል ርዕሰ አንቀጹ አስጠንቅቋል። የጸረ ሽብር ዘመቻው አስተባባሪ የሆኑት ናታን ሴልስ እነዚህ ውሳኔዎች ፍረጃዎች ከአሜሪካ ውጭ ያሉ ዓለም አቀፍ የሽብርተኝነት እንቅስቃሴዎችን ለመከላከል የሚደረጉ ጥረቶች አካል ናቸው። ሽብርተኝነትን ለመዋጋት በሚደረገው ዘመቻ ያለንን ኃይልና መንገድ ሁሉ እንጠቀምበታለን። ይህንንም ስንል የኢኮኖሚ ማዕቀቦችን ብቻ ማለት አይደለም። የመረጃ ልውውጦችን፣ የአጸፋ መልእክቶችን፣ ዝውውራቸውን መክታትና ለጥቃት የተጋለጡ ኢላማዎችን መጠበቅ ንም ይጨምራል ማለታቸውንም ርዕስ አንቀጹ ጠቅሷል። በመጨረሻም የጸረ ሽብር ዘመቻው አስተባባሪ ናታን ዩናይትድ ስቴትስ ዜጎቻችንን የሚያጠቁ ከአገር ውጭ ያሉን ጥቅሞቻችንንም ሆነ አጋሮቻችንን የሚያጠቁ አሸባሪዎችን ለማጥቃት ዝግጁ ናት። እንደ አልሸባብ ያሉ ሽብርተኞች የሚደቅኑትን አደጋ መመከትም ዋነኛ ኢላማችን ነው። የዛሬው መልእክታችንም ከነዚህ ተግባራት መካከል አንዱ ነው ማለታቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።